ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ መስከረም 4 2016 ዓ.ም ዝግጅታችን ጀመረ። በቆቦ ከተማና በዙሪያው ለሰዓታት የዘለቀ የተኩስ ልውውጥ እንደተካሄደ ተገለጸ።
ለትላንትና ሁለት ግን ከጧቱ 12 ሰዓት ጀምሮ ሙሉ ቀን ይሁን እስከ ሌሊቱ 9 ሰዓት ድረስ በሚባል ደረጃ የከፍተኛ መሳሪያዎች ትልልቅ መሳሪያዎች ድምጽ በከተማው በተለያዩ አቅጣጫዎች ሲተኮስ ነው ያለው።
አሁን ጸጥ ተረክና ምንም የለም፣ መከላከያ የለም። አልፎ አልፎ የሚያድማ ብትና ፖሊሶች እዛ ፖሊስ ጣቢያ አካባቢ ያሉ እዛ ውጭ ምንም ነገር የለም። ሁሉም ዝግ ናቸው። የለ ባንክ የለ ምን የለ ዝግ ነው።
ስማቸውን መግለጽ ያልፈለጉ ሁለት የቆቦ ከተማ ነዋሪዎችን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በአማራ ክልል የሚካሄደው ግጭት በዚህ አመት የሚጀምረው የመማር ማስተማር ዝግጅት ላይ ጫና መፍጠሩን መገለጹን የሚመለከት ዘገባ ይኖረናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ደረጀ ደስታ ለዜናው እዚህ አብሮኝ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንዲህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን ለቀዳሚ ወደሚሆነው ለዓለሙ ዋና ዋና ዜና ወደ ደረጀ።
ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋናና የዓለም ዜናዎች አሰማችኋለሁ። በቅድሚያ ርዕሰ ዜናዎቹን። በሶማሊያ የክልል ፕሬዝደንቱ ከአጥፍቶ ጠፊው የአልሸባብ ቦምብ ጥቃት ተረፉ። ሲቪሎች በጎርፍ ወደ ተመታችው የሊቢያ ከተማ ዴርና እንዳይገቡ ተከለከሉ። የሟቾች ቁጥር እያሻቀበ ነው። 3 የአውሮፓ አገሮች በኢራን ላይ የተጣለው ማዕቀብ ይቀጥላል አሉ። የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። የሶማሊያዋ ጋልሙድ ክልል ፕሬዝደንት በመኪና ላይ ተጠምዶ ከነበረ ፈንጂ ያለምንም ጉዳት መትረፋቸውን ባለስልጣናትና እማኞች ገለጹ። አልሸባብ ኃላፊነት የወሰደበት ያጥፍቶ ጠፊ አደጋ ዛሬ አርብ የተጣለው በማዕከላዊ ሶማሊያ መዱግ ክልል ውስጥ ላስ ጋአሜይ በመትባል መንደር እንደነበረና በጥቃቱ 2 የአገሪቱን እንደራሴዎች መቁሰላቸው መገለጹን የሶማሊኛ አገልግሎት ባልደረባችን መሐመድ ኦላድ ዘግቧል። ፍንዳታው በደረሰው በልማድ ቆርቆር በሚል ተቀጥያ ስም የሚታወቁት ጋልሙዱግ ክልል ፕሬዝደንት አህመድ አብዲ ካሪየ ካረፉበት ቦታ 300 ሜትር ርቀት ላይ እንደነበረ የአካባቢው ባለስልጣናት አመልክተዋል። ያካሄዱ ያሉት ዘመቻ የአልቃይዳ ግብረአበር የሆነውን አልሸባብን በጥቂት ወራት ውስጥ ለማጥፋት የታለመ ነው ሲሉ የሶማሊያ ፕሬዝደንት ሐሰን ሼክ መሐሙድ ባለፈው ሳምንት ተናግረው ነበር። ሲቪሎች ዴርና እንዳይገቡ ተከለከሉ። ባለፈው እሁድ በከባድ ጎርፍ ወደ ተመታችው ምስራቃዊቷ የሊቢያ ከተማ ዴርና ሲቪሎች ዛሬ እንዳይገቡ መከልከላቸው ተነገረ። ሲቪሎች ወደ አካባቢው እንዳይገቡ የተከለከሉት የአሰሳና የነፍስ አድን ሰራተኞች በፈራረሰችውና ጭቃ በለበሰችው ከተማ ውስጥ የሚያደርጉትን ጥረት እንዳደናቀፉ መሆኑን አሶሲየትድ ፕሬስ ዘግቧል። በጎርፉ የሞተው ሰው ቁጥር ወደ 11300 ሲያሻቅብ 10000 የሚደርስ ደግሞ የደረሰበት አለመታወቁን የሊቢያ ቀይ ጨረቃ አመልክቷል። ይህ ዘገባ እስከተጠናቀረበት ሰዓት የ3000 ሰዎች አስክሬኖች ቀብር መፈጸሙንና ለተጨማሪ 2000 ደግሞ ዝግጅት ላይ መሆናቸውን የአገሪቱ የጤና ሚኒስትር ኦትማን አብዱል ጃሊል አስታውቀዋል። የሟቹ ቁጥር 20000 ሊደርስ እንደሚችል የዴርና ከንቲባ አብዱል መናንም አልጋይቲ ለአረቢያ ቴሌቪዥን ተናግረዋል። እጅግ በበረታ ዶፍና በግድቦች መደርመስ ምክንያት በተከተለው ጎርፍ የከፋው ጉዳት የደረሰባት ዴርና ማጥስር ከመዋላና ህንጻዎቿም ከመፈራረሳቸው በተጨማሪ ነዋሪዎችም በውሃዋ ተወስደው ወደ ባህር መቀላቀሉ ተወርቷል። ነዋሪዎች ከባህር ዳርቻ አካባቢዎች እንዲሸሹ ከጎርፉ አንድ ቀን በፊት ባለፈው ቅዳሜ የምስራቅ ሊቢያ ባለስልጣናት ትዕዛዝ አስተላልፈው የነበረ ቢሆንም ስለ ግድቦቹ ግን ምንም የሰጡት ማስጠንቀቂያ እንዳልነበረ ተገልጿል። በዚሁ ወጀብ በሌሎች ምስራቃዊ ሊቢያ አካባቢዎችም 170 ሰዎች መሞታቸውን የጤና ሚኒስትሩ ተናግረዋል። የዓለም ጤና ድርጅት፣ የቀይ መስቀልና ጨረቃ ማህበራት፣ ዓለም አቀፍ ፌዴሬሽን፣ ዓለም አቀፍ የቀይ መስቀል ኮሚቴ ዛሬ በጋራ ባወጡት መግለጫ አስክሬን ለመቅበር የሚታየው ወከባና ጥድፊያ ሊያስከትሉ በሚችሏቸው የህግና ስሜታዊ መዘዞች ምክንያት ገታ እንዲደረግ አስጠንቅቀዋል። ለ250,000 ሊቢያውያን አስቸኳይ እርዳታ ለማድረስ 71 ሚሊዮን ዶላር በአጣዳፊ እንደሚያስፈልገው የተባበሩት መንግስታት ድርጅት ሰብአዊ አገልግሎት ቢሮ አስታውቋል። ኬንያ ውስጥ እጅግ የናረው የነዳጅ ዋጋ የሰውን ህይወት በእጅጉ ማክበዱን የፈረንሳይ ዜና ወኪል ከናይሮቢ ዘገበ። የኢነርጂና የተፈጥሮ ዘይት ተቆጣጣሪው ባለስልጣን ዛሬ ያወጣው ከፍተኛ የተባለ ጭማሪ የአንድ ሊትር ቤንዚን ዋጋና አንድ የአሜሪካ ዶላር ከ36 ሳንቲም ወይም ከ200 የኬንያ ሺሊንግ በላይ እንዲያሻቅብ ያደረገው መሆኑ ተገልጿል። በዛሬ ምንዛሪ የኢትዮጵያ 75 ብር ከ03 ሳንቲም መሆኑ ነው። ኬንያውያን እንዲሁም አልቀመስ ባለው የምግብ ዋጋ በአዳዲስ ግብሮችና ቀረጦች እንዲሁም በሽልንግ የመግዛት አቅም ማሽቆልቆል እየተሰቃዩ መሆናቸው እየተነገረ ነው። ሚኒስትሩ ዴቪስ ቺርቸር ለፓርላማው የኢነርጂ ጉዳዮች ኮሚቴ ማብራሪያ ሲሰጡ ለዋጋው ማሻቀብ ምክንያት የሆነው አውራዎቹ ዘይት አውጪና ላኪዎች ሳውዲ አረቢያና ሩሲያ ናሴ መጨረሻ ላይ በቀደሙት 10 ወራት ታይቶ በማይታወቅ መጠን ዋጋቸውን ማናራቸው መሆኑን ገልጸዋል። የኬንያ የገንዘብ ግሽበት መጠን ባለፈው ወር ወደ 6.7 ከመቶ ዝቅ ያለ ቢሆንም የቤንዚን ዋጋ በ22 ከመቶ፣ የኤሌክትሪክ ኃይል ዋጋ በ50 ከመቶ፣ ስኳር በ61 ከመቶ፣ ባቄላን የመሳሰሉት የዕለት ተዕለት ፍጆታዎች ደግሞ በ30 ከመቶ ማሻቀባቸው ተገልጿል። ናይሮቢ ውስጥ የናፍጣ ዋጋ 201 ሺሊንግ ወይም 75 ብር ከ53፣ የላምባ ዋጋ ደግሞ 202 ሺሊንግ ከ61 ወይም 76 ብር ከ14 ሳንቲም ደርሷል። ከሞሮኮው የመሬት መንቀጥቀጥ የተረፉት መጻኢ ህይወት እያሳሰበ ነው። 6.8 ማግኒቲዩድ የተመዘገበው እና 2900 ሰዎች ህይወታቸው ካለፈበት እንዲሁም 5500 የሚደርሱ ሰዎች ላይ አካላዊ ጉዳት ካደረሰው የሞሮኮው የመሬት መንቀጥቀጥ የተረፉት ቤተሰቦች ከሳምንት በኋላ በአትላስ ተራሮች ላይ የሞቱትን እየቀበሩ ነው። ከድንጋይ ናዳዎች ስር ሰዎችን የማግኘት ተስፋም እየደበዘዘ መጥቷል። በተያያዘም መኖሪያ ቤቶችና የሰዎችን ህይወት መልሶ መገንባቱም ሌላ ተግዳሮት እንደሚሆን ይጠበቃል። ሊሳ ብራያንት ከአትላስ ተራሮች የዘገበችውን ኤደን ገረመው እንደሚከተለው ታቀርባለች።
ከዚህ የመሬት መንቀጥቀጥ በኋላ የታየ መልካም ነገር ቢኖር የማይተዋወቁ ሰዎች ደግነትን ማየት ነው። ሞካውያን በጭነት መኪና ሙሉ አልባሳትና መሰረታዊ ነገሮችን ከአደጋው ለተረፉ ሰዎች ለግሰዋል። ፋጢማ ኤልማክራና ቤተሰቧ ከአደጋው ከተረፉት መካከል ናቸው። እንደሌሎቹ ሰዎች ሁሉንም ነገር አጥተዋል። እሷ እንደምትለው በመንደሯ ወደ 20 የሚጠጉ ሰዎች ሞተዋል። ይህም ባለቤቱን ለማዳን ሲጥር ድንጋይ መጥቶት የሞተው ጎረቤቷንም ይጨምራል።
አደጋው ሲከሰት ያለንን ሁሉ ከኋላችን ትተን ለነፍሳችን የሸሸነው።
እዚህ አካባቢ መንዳት አስፈሪ ነው። ዳገታማ ቦታዎችም አሉ። የመሬት መንቀጥቀጥን ተከትለው የሚመጡ የአለት ናዳዎችም ይከሰታሉ። ይህም እርዳታው እንዲያዘገም አድርጓል። አንዳንድ ዓለም አቀፍ የእርዳታ ሰራተኞችም ከስራቸው በመልቀቅ ላይ ናቸው። ካሊያስ ኦላ ኮልበርግ ከስዊድን የመጣ የእሳት አደጋ ሰራተኛ ነው።
Work with the dogs to search for
አሳሽ ውሾችን በመጠቀም በህይወት ያሉ ሰዎችን ለማግኘት እየሞከርን ነው። እስካሁን ምንም አላገኘንም።
ከአደጋው የተረፉትም ቤት አልባ ሆነዋል። የናይማ አዝሚል ቤተሰብ አንዱ ነው።
ምግብ፣ መጠለያና ልብስ አለን። ነገር ግን ከቀን ቀን እየቆጠርን ነው የምንኖረው። ስለወደፊቱ አናውቅም።
ይህም በስፍራው የሚገኙ በርካቶች የሚጋሩት ስሜት ነው።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ብሪታንያ፣ ፈረንሳይና ጀርመን በኢራን የኒኩለር መርሃ ግብርና የተምዘግዛጊ ሚሳኤሎች ምርት ላይ የጣሉትን ማዕቀብ እንደሚቀጥሉ አስታወቁ። በኢራን ላይ የተጣለው ማዕቀብ በቴህራንና በዓለም ሀያላን መንግስታት መካከል ተፈርሞ በነበረውና በተስተጓጎለው የኒኩለር ስምምነት መሰረት የፊታችን ጥቅምት ውስጥ ማብቃት እንደነበረበት ተመልክቷል። ሶስቱ የአውሮፓ አገሮች የኒኩለር ስምምነት ድርድር እንዲሳካ ሲያግዙ እንደነበር ይታወቃል። ኢራን ስምምነቱን ባለማክበር በተከታታይ ለፈጸመችው ጥሰት ቀጥተኛ ምላሽ ለመስጠት በሚል በማዕቀባቸው እንደሚቀጥሉ ሶስቱ አገሮች ያስታወቁት ትናንት አሙስ በሰጡት የጋራ መግለጫ ነው። ኢራን የተጣለባትን እገዳ በመጣስ የተምዘግዛጊ ሚሳኤሎች ሙከራ ታደርጋለች፣ ሩሲያ ዩክሬን ውስጥ ለምታካሂደው ጦርነትም ድሮኖችን ለመስኮብ ትልካለች የሚል ክስ ቀርቦባታል። ዩናይትድ ስቴትስ የሩሲያን ጦርነት ያግዛሉ ባለቻቸው 150 አካላት ላይ ማዕቀብ ጥላለች። የአሜሪካ መንግስት ሩሲያ በዩክሬን ላይ የምታደርገውን ጦርነት የሚያግዙ ያላቸውን 150 ኩባንያዎችና ግለሰቦች ላይ ትናንት ማዕቀብ ጥሏል። የቪኦኤው ስቲቭ ሀርማን የላከውን አጭር ዘገባ እንግዱ ወልዴ ያቀርበዋል።
ኢላይ ሲሆን ይህም የአገሪቱ ኃይል ማምረቻና ወደ ውጭ ገበያ የማቅረቢያ አቅም እንዲሁም የሩሲያ የብረትና ማዕድን ዘርፎች ላይ ያነጣጠረ ነው ብሏል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ማቲው ሚለር የሚያክሉት አለ።
The department also designated numerous entities producing and repairing
የውጭ ጉዳይ መስሪያ ቤቱ የሩሲያን መሳሪያ የሚያመርቱና የሚያድሱ አካላትን ለይቷል። ይህም በሩሲያ ኃይሎች በዩክሬን ከተሞችና የሲቪል መሰረተ ልማቶች ላይ ጥቅም ላይ የዋለውን ካሊምበር ክሩዝ ሚሳኤልን ጨምሯል።
ማዕቀቡ ከተጣለባቸው ውስጥ ከሰሜን ኮሪያ ወደ ሩሲያ መሳሪያዎችን በማስተላለፍ ከሚወነጀለው የቫግነር ቡድን ጋር ተባባሪ የሆኑ እንዲሁም በመካከለኛ አፍሪካ ሪፐብሊክ የሩሲያን አደገኛ እንቅስቃሴዎች ሲረዱ የነበሩ አካላት ይገኙበታል ተብሏል።
ዩናይትድ ስቴትስ ሚሽጋን ስቴቷ ዲትሮይት ከተማ ውስጥ ስራ የማቆም አድማ ከመጡ 13,000 የሚሆኑ መኪና አምራች ሰራተኞች ጋር የግዛቲቱ የህግ መወሰኛ ምክር ቤት እንደራሴዎች አብረው ተሰለፉ። ሰራተኞቹ አድማ የመጡት የማህበራት መሪዎቻቸው ከአሰሪዎች ጋር እስከ ትናንት ሐሙስ እኩለ ሌሊት ስምምነት ላይ መድረስ ባለመቻላቸው ነው። ዩናይትድ አውቶ ወርከርስ ዩኒየን የሚባለው ሰራተኛ ማህበር አባላት አውቶሞቢል ከሚያመርቱት ጀነራል ሞተርስ፣ ፎርድና ስቴላንቲስ ከፍ ያለ የደሞዝ ጭማሪ የተሻሉ ጥቅማ ጥቅሞችን መጠየቃቸው ተነግሯል። ሰራተኞቹ ከአመታት በፊት ፋብሪካዎች ኪሳራ ውስጥ በነበሩበት ጊዜ ቀርቶባቸው የነበረው ክፍያ አሁን እንዲከፈላቸው እንደሚፈልጉ ታውቋል። ሴነተሮቹ ጌሪ ፒተርስ እና ዴቪ ስታቢናው ለሰራተኞቹ ድጋፋቸውን ለመግለጽ ዌን ከተማ ውስጥ አብረዋቸው ተሰልፈዋል። በሚዙሪ የዌንስ ሜዝል የጀነራል ሞተርስ መገጣጠሚያ ሚሽጋን ውስጥ ዲትሮይት አቅራቢያ በምትገኘው ዌን የፎርድ ፋብሪካና ቶሌዶ ኦሃዮ ባለው የስቴላንቲስ ጂፕ መኪና ፋብሪካ ውስጥ ከሚሰሩና የማህበሩ አባላት ከሆኑ 146,000 ሰራተኞች የሥራ ቦታቸውን ረግጠው ለአድማ የወጡት እጅግ ጥቂት መሆናቸውን አሶሲየትድ ፕሬስ አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ።
ደረጀን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ መስከረም 4 2016 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
ለምሳሌ ብዙ ጥፋቶች ነበሩ። ንብረት ማቃጠል ነበር፣ የሰዎች መገደል ነበር፣ የሰዎች መፈናቀል ምናምን ነበረ። በጣም ብዙ አይነት ክፉ ነገሮች ምናምን ስለነበሩ ይሄ በተወሰነ ደረጃ ከማህበረሰብ ጉረገብነት ጋር ይገናኛል ቢል አንድ ሰው በተወሰነ ደረጃ ልክ ይሆናል።
ዩኒቨርሲቲ የመጀመሪያ አካባቢ ያሉ ልጆች የሚያስደነግጥ አይነት ግብረ ገብ አላቸው በአብዛኛው። ነገር ግን ግብረ ገቡ ባለንበት ሁኔታ በሚታይ ሁኔታ ተሻሽሯል። የምዕራቡን ዓለም መልካም መልካሙን ትተን መልካም መልካም ያልሆነውን የመውሰድ ጥድፊያ አለ።
በኢትዮጵያ የግብረ ገብነት እሴት እየተሸረሸረ መምጣቱን አስመልክቶ ካዘጋጀነው ፕሮግራም ያነጋገርናቸውን ምሁራን ዶክተር ኤርሲዶ ለንደቦንና አቶ ብርሃኑ ራቦን ነው የሰማችሁት። በሁለተኛው አጋማሽ ዝግጅታችን ተመልሰው ይመጣሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። በምስልና ድምጽ ቅንብር ሲሳሽናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አባባዬ ገበያውም አብረውን ያመሻሉ። አሁን ወደ አብይ ርዕስ ዘገባችን እንለፍ። በአማራ ክልል የሰሜን ወሎ ዞን በቆቦ ከተማና በዙሪያው በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ከትላንት ሐሙስ ጀምሮ ለ18 ሰዓታት የቆየ የተኩስ ልውውጥ እንደተካሄደ ነዋሪዎች ለአሜሪካ ድምጽ ገለጹ። በጉዳዩ ላይ ከከተማው ባለስልጣናትም ሆነ ከፌደራል መንግስት ምላሽ ማግኘት አልተቻለም። በሌላ በኩል የኢትዮጵያ ሰብአዊ ኮሚሽን አሁን ማምሻውን ባወጣው መግለጫ በየትኛውም ወገን የሚወሰዱ እርምጃዎች ሲቪል ሰዎችን ወይም መሰረተ ልማቶችን ኢላማ ከማድረግ ሙሉ ለሙሉ እንዲቆጠቡ ሲል ጥሪ አቅርቧል። መስፍን አራጌ ዝርዝር አለው።
ካለፈው ሐምሌ ወር ጀምሮ በአማራ ክልል ተስፋፍቶ ከነበረው ትጥቃዊ ግጭት ትንሽ ፋታ አግኝታ አንጻራዊ ሰላም ታይቶባት የነበረችው በሰሜን ወሎ ዞን ስር የምትገኘው ቆቦ ከተማና ዙሪያዋ ከትናንት ማለዳ ጀምሮ ለረጅም ሰዓታት የዘለቀ የከባድ መሳሪያ የተኩስ ልውውጥ እንደተካሄደባት ለደህንነታቸው ስለሚሰጉ ስማቸውና ማንነታቸው እንዲጠቀስ ያልፈለጉ ሶስት የከተማዋ ነዋሪዎች ለአሜሪካ ድምጽ ገለጹ። ከነዚህም መካከል በመንግስት ስራ የሚተዳደሩት የከተማዋ ነዋሪ የተኩስ ልውውጡ በኢትዮጵያ መከላከያ ሰራዊትና በፋኖ ታጣቂዎች መካከለ መሆኑን ተናግረዋል።
ቆቦ ከተማ ነው የሚገኘው። በዓሉ ዋዜማ ጀምሮ አልፎ አልፎ የሚተኮሱ የጥይት ድምጾች ሰማ ነበር። በትላንትናው ዕለት ግን ከጠዋቱ 12 ሰዓት ጀምሮ ሙሉ ቀን ወይም እስከ ሌሊቱ 9 ሰዓት ድረስ በሚባል ደረጃ የከፍተኛ መሳሪያዎች፣ ትልልቅ መሳሪያዎች ድምጽ በከተማው በተለያዩ አቅጣጫዎች ሲተኮስ ነው ያለው። እንዲሁም ከተማ ውስጥ የገቡ የፋኖ አባላት የተወሰኑ ገብተው የተወሰኑ የከተማ ውጊያ ሁሉ ተደርጎ እንደነበር ነው መረዳት የቻልኩት። ከተማው ውስጥ ያሉ ሲቪሊያኖች በየጊዜው በሚነሱ ግጭቶች የተወሰነ ጊዜ ኢንተርቫል በሚነሱ ግጭቶች ከፍተኛ ጉዳት እየደረሰባቸው እንደሆነ ነው። ንግድ እንቅስቃሴዎች አቁመዋል። ታክሲዎች አቁመዋል። የመንግስት የስራ መስሪያ ቤቶችም ዝግ ናቸው። ጉዳይ ማስፈጸም አይቻልም።
ሌላ በተመሳሳይ ምክንያት ስማቸው እንዲጠቀስ ያልፈለጉ የከተማ ነዋሪ የተኩስ ልውውጡ ከትላንት ጀምሮ ለ18 ሰዓታት መካሄዱን ይናገራሉ።
አንድ ካህንን ከተማ ላይ የሚያየ ነው መጥተዋል። ወደ ሆስፒታል ወስደዋቸው መሰለኝ። የሞተ እስካሁን የሰማነ የለም። ያው በእኛ ነው። ያው ግን ገበሬው ካዝና ነው። ምክንያቱም ውጊያ የዋለው ጠሩ ላይ ገበሬው ላይ ስለሆነ ምንም ያወቀው ነገር የለም ገና። አሁን ጸጥ ረጭ ነው። ምንም የለም። መከላከያ የለም። አልፎ አልፎ የአድማ ብተና ፖሊሶች እዛው ፖሊስ ጣቢያ አካባቢ ያሉ፣ እዛ ውጭ ምንም ነገር የለም። ሁሉም ዝግ ናቸው። ሱቅ የለ፣ ባንክ የለ፣ ምን የለ፣ ዝግ ነው። መንግስት መስሪያ ቤት የለ፣ ምን የለ፣ ዝግ ነው።
ስለደረሰው ጉዳትና አሁን ከተማዋ ስለምትገኝበት ይዞታ ለማወቅ የቆቦ ከተማ አስተዳደር አመራሮች ተንቀሳቃሽ የእጅ ስልኮቻቸው ላይ ደውዬ ነበር። አንድም የሚሰራ ስልክ አላገኘሁም። ከአማራ ክልልና ከፌዴራል መንግስት ኮሚኒኬሽን ኃላፊዎች ምላሽ ለማግኘት ያደረግኩት ሙከራ ስልካቸው ስለማይነሳ ማካተት አልቻልንም። ይሁን እንጂ የአማራ ክልል ምክር ቤት ነሐሴ 22/2015 ዓ.ም ባህር ዳር ከተማ ላይ አስቸኳይ ጉባኤ ባካሄደበት ወቅት የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ ጽንፈኛና ዘራፊ ቡድኖች ሲል የገለጻቸው ታጣቂዎች ክልሉ ላይ ከደቀኑበት የዝርፊያ የውድመትና የመፍረስ አደጋ ወጥቶ ወደ ቀድሞ መደበኛ ሁኔታ እየተመለሰ ይገኛል ሲል ሪፖርት አቅርቦ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን አሁን ማምሻውን ባወጣው መግለጫ በየትኛውም ወገን የሚወሰዱ እርምጃዎች ሲቪል ሰዎችን ወይም የመሰረተ ልማቶችን ኢላማ ከማድረግ ሙሉ በሙሉ እንዲቆጠቡ ሲል ጥሪ አቅርበዋል። ከነሐሴ 19 እስከ ነሐሴ 30 ቀን 2015 ዓ.ም ድረስ በተለይም በምስራቅ ጎጃም ዞን ደብረ ማርቆስ ከተማ፣ በሰሜን ጎጃም ዞን አዴትና መራዊ፣ በደቡብ ጎንደር ዞን ደብረ ታቦር፣ በማዕከላዊ ጎንደር ዞን ደልጊ፣ በሰሜን ሸዋ ዞን ማጀቴ፣ ሸዋሮቢትና አንጾኪያ ከተሞችና በአካባቢዎቻቸው በሚገኙ አንዳንድ የገጠር ቀበሌዎች በግጭቱ በርካታ ሲቪል ሰዎች መሞታቸውን የኮሚሽኑ መግለጫ አመልክቷል። ኮሚሽኑ በመግለጫው ከህግ ፍርድ ውጭ ግድያዎችን ፈጽመዋል ማለት የመንግስት አካላትንም ተጠያቂ አድርጓል። በምሳሌነት የጠቀሰው ደግሞ ከሐምሌ 4 እስከ ጳጉሜ 4 ቀን 2015 ዓ.ም በተለይም በአዴት፣ በደብረ ማርቆስ፣ በደብረ ታቦር፣ በጂጋ፣ በለሚ፣ በማጀቴ፣ በመራዊ፣ በመርጦ ለማርያምና ሸዋሮቢት ከተሞች ተፈጸሙ ያላቸውን ግድያዎች ነው። ከህግ ፍርድ ውጭ ተፈጸሙ ያሏቸው ግድያዎች ሰለባ ከሆኑት መካከል ቤት ለቤት በተደረገ ፍተሻ የተያያዙ ሰዎች፣ በግጭቱ ወቅት መንገድ ላይ የተገኙና ያልታጠቁ ሰዎች፣ የጦር መሳሪያ ደብቃችኋል አምጡ በሚል የተያዙ ሰዎች፣ የሰዓት ላፊ ገደቦችን ተላልፎ የተገኙ ሲቪል ሰዎችና በቁጥጥር ስር የዋሉ የታጣቂው ቡድን ፋኖ በመባል የሚታወቁ አባላት እንደሚገኙበትም ጠቁመዋል። ኮሚሽኑ በዛሬው መግለጫው የአስቸኳይ ጊዜ መምሪያ ኮማንድ ፖስት በይፋ ካሳወቃቸው እስሮችና ቦታዎች ውጭ በተለይ በአማራ ክልል፣ በኦሮሚያ ክልልና በአዲስ አበባ ከተማ ውስጥ በመንግስት የጸጥታ ኃይሎች በአስቸኳይ ጊዜ አዋጁ የተስፋፋና የዘፈቀደ እስር ተፈጽሟል በማለትም አስረድቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ማምሻውን ባወጣው መግለጫው ላይ ከሚመለከታቸው የመንግስት አካላት ምላሽ እንዳገኘን ይዘን እንቀርባለን። በሌላ በኩል ማንነቱ ቢታወቅ ችግር ሊገጥመው እንደሚችል የገለጸ ሌላ የቆቦ ከተማ ነዋሪ በአካባቢው ሰዎች በጅምላ እንደሚታሰሩ ገልጿል።
በተለይ ከተወሰነ ጊዜ ከዛሬ አንድ ወር ጊዜ ጀምሮ ወጣቶች ከዚህ በፊት በህወሓት ውጊያ ላይ መንግስትን ደግፈው በፋኖ በተለያዩ አደረጃጀቶች ተካተው የሚገኙ የአካባቢው ወጣቶች፣ ትልልቅ ሰዎች፣ ኢቭን በመንግስት መስሪያ ቤት ውስጥ የሚገኙ የስራ ኃላፊዎች፣ የስራ ባለሙያዎች ሁሉ ወደ እስር ቤት እየተ በጣም በከፍተኛ ቁጥር ማለት ነው። የተወሰኑትም ከዚህ ከከተማ ለማውጣት ወደ ተለያዩ ያልታወቁ ቦታዎች ወደ አዋሽ ይባላል፣ ወደ ኮምቦልቻ ይባላል ይሄዱ አሉ። እዚሁም ለኢንዱስትሪ መንደር በተከለለ ቦታም ከፍተኛ ቁጥር ያለው የከተማ ነዋሪ ከከተማ ውጭ ባሉ ገጠራማ አካባቢዎች የተለቀሙ ወጣቶች፣ የተለያዩ ሰዎች እስር ላይ ይገኛሉ። የማውቃቸው ስማቸውን መግለጽ እንኳን ባልፈልግም፣ ለምሳሌ የኔ ቅርብ ጓደኛ አባት እንዲሁም በቅርብ የማውቀው ወጣት ታስሯል። ብዙ ልጆች ወጣ ሁሉ ብዙ ሰዎች የማውቃቸው እንዲሁ ከተማዋ ያነክል ሰፊ ባለመሆኗ ብዙዎቹ ወጣቶች በአይን የማውቃቸው ልጆች፣ ባንክ ባለሙያዎች ሁሉ ሳይቀር እስር ቤት እንደተወረወሩ ነው።
በአማራ ክልል በተስፋፋው ግጭት ምክንያት ከወጣው የአስቸኳይ ጊዜ አዋጅ ጋር በተያያዘ በተለያዩ 5 ስፍራዎች በቁጥጥር ስር የዋሉ ዜጎች ቁጥር 764 እንደሆነ የአስቸኳይ ጊዜ አዋጁ መርማሪ ቦርድ ትላንት ማስታወቁን መዘገባችን ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በአማራ ክልል የተስፋፋው ግጭትና ለመረጋጋት በክልሉ የመማር ማስተማር ሂደት ላይ ጫና ማሳደሩን ወላጆችና መምህራን ለአሜሪካ ድምጽ ገለጹ። በክልሉ የግጭት ሁኔታና ያለመረጋጋት ስጋት ባለባቸው አካባቢዎች የተማሪዎች ምዝገባ ገና እንዳልተጀመረ አስተያየት ሰጪዎቹ ተናግረዋል። የትጥቅ ግጭቱ በ2016 ዓ.ም የመማር ማስተማር ሂደት ላይ ያሳደረውን ጫና አስመልክቶ ከክልሉ ትምህርት ቢሮና ከትምህርት ሚኒስቴር መረጃ ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ በክልሉ እድሜያቸው ለትምህርት ከደረሱ ህጻናት ውስጥ እስካሁን የተመዘገቡት 37% ብቻ እንደሆኑ የክልሉ ትምህርት ቢሮ ለሀገሪቱ የብሔራዊ ቴሌቪዥን አስታውቋል። የኢትዮጵያ ሰብአዊ መብት ኮሚሽን በክልሉ ካለው ወቅታዊ ሁኔታ አንጻር የመማር ማስተማር ዝግጅቱ ስለሚገኝበት ደረጃ ክትትል ማድረግ እንዳልቻለ ለአሜሪካ ድምጽ ገልጿል። ኬኔዲ አባተ ጉዳዩን ተከታትሎታል።
በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ያለው የትጥቅ ግጭት በክልሉ የመማር ማስተማር ሂደት ላይ ጫና ማሳደሩን ወላጆችና መምህራን ለአሜሪካ ድምጽ ገልጸዋል። በሰሜን ጎጃም ዞን የደቡብ ሜጫ ወረዳ ነዋሪውና ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን አንድ የ9 ልጆች አባት በሰጡን አስተያየት በወረዳው ባሉ ትምህርት ቤቶች ሁሉ ገና ምዝገባ እንዳልተጀመረ ተናግረዋል።
አጠቃላይ ወደ 9 ልጅ አለኝ። ማስተምራቸው 3 አሉኝ። አንዷ ጨርሳለች፣ አሁን 12ኛ ጨርሳለች። አንዱ አንደኛ ደረጃ ስድስት ነው የሚማር፣ የ4ኛ ክፍል ነው። አንዷ ገና ጀማሪ ናት። እስካሁን ምዝገባ ተጀመረም። አካባቢው አሁን እኛ ደቡብ ሜጫ ወረዳ ነው የሚባል፣ አሁን በአዲሱ በሰሜን ጎጃም የተከፈለ ነው። እና በዚህ በአሁን በወቅታዊ ችግር ምክንያት እስካሁን ድረስ የመንግስት ኃይል ወደዚህ ወደኛ አልገባም። ያለ በሳኖ ቁጥር ስለሆነ ምዝገባ የሚባል ነገር የተጀመረ የለም። እስካሁን እንቅስቃሴ የለም። ትምህርት ቤቶች እንደተዘጉ ናቸው። እንደ አጠቃላይ እንደ ወረዳ በርካታ ትምህርት ቤቶች አሉ በወረዳ ውስጥ። እስካሁን ድረስ የተጀመረ የለም።
አስተያየት ሰጪው እንደገለጹት እስካሁን በቆየው አሰራር የመስከረም ወር የመጀመሪያ አጋማሽ ትምህርት የሚጀመርበት ነበር። ይሁንና በአካባቢው አልፎ አልፎ ግጭቶች እንደሚስተዋሉ ጠቅሰው ይህ ሁኔታ ካልተቀረፈ የመማር ማስተማሩ መዘግየት ብቻ ሳይሆን ሌሎች መሰረታዊ አገልግሎቶችም አለመኖራቸው እንደሚያሰጋቸው አመልክተዋል።
ከዚህ በፊት እኮ ምዝገባ ቋሚ አካባቢ ላይ ያበቃ ነበር። ቋሚ እንዳበቃ ጨርሻል። እዚያ በኋላ መስከረም ትምህርት ነበር እንጀምር ነበር። በዚህ አግባብ የሚቀጥል ከሆነ ልማትም ወደኋላ በዚህ በተነሳው ችግርም የግባት አቅርቦት ላይ ችግር ፈጥሮብን የነበረ ቀጣይ እንዲሆን መንግስት ያስተካክለው ነገር ኑሮ በድርድር በውይይት ተፈቶ ወደ ሰላም ካልመጣ ስጋቱ በጣም የከፋ ስጋት ነው ያለ።
በክልሉ ግጭቶች ካሉባቸው ዞኖች አንዱ በሆነው የሰሜን ሸዋ ዞን የተለያዩ አካባቢዎችም የተማሪዎች ምዝገባ እንዳልተጀመረ ከስፍራው ያገኘነው መረጃ ያመለክታል። በዞኑ ሞጃና ወደራ ወረዳ በሚገኝ አንድ የሁለተኛ ደረጃ ትምህርት ቤት መምህር የሆኑና ስማቸው እንዲጠቀስ ያልፈቀዱ አስተያየት ሰጭ ስለ ሁኔታው ያስረዳሉ።
እስካሁን ድረስ ምንም እንቅስቃሴ አልተጀመረም እና እኛም አጋጣሚ ያው ቤት ውስጥ ነው ያለነው። አመራሮቻችን እዛ ጥኑ ጽፈት ቤቱ የካምፕ ምናምን ስለሆነ መግባት አልቻሉም። እነሱም ማዘዝ አልቻሉም። ያው ግጭቱ አለ በፍራቻ ላይ ስለሆነ አሁን ወላጅም አይልክበት ወቅት እና ወላጅ ስለማይልክ ምንም የለም። ያው ርሳነ መምራኖች ምናምን አልገቡም ወደ ትምህርት ቤት። እንደ ወረዳ አንድ ትምህርት ቤት ብቻ የመዘገበ አለ እስካሁን ድረስ። የአሁንን መዝግቧል ጀምረዋል ያልኩ አንድ ትምህርት ቤት ከግጭት ነጻ ነው እና እነሱ እንደመዘገቡ ነው እንዲሁ በኢንፎርሜሽን ደረጃ ያለ። እንግዲህ ዛሬ ምናምን ግቡ እያሉ የተወሰነ ነገር ጀማምረዋል መሰለኝ። የሚቀጥል ሳምንት እንደው የሆነ እንቅስቃሴ ኑራ ብለን እናስባለን። እንደው ሊያውም ግምት ነው የሚያሁን እኔ ምለ የራሴን ግምት ነው እንጂ የሆነም ይሆናል እንደዚህ ነው ምናምን የሚባል ነገር መረጃ የለም። እስከ ዛሬ ባለው ደረጃ በዚህ ሰዓት 90% ምዝገባ መጨረስ ነበረብን።
በአማራ ክልል ለ2016 ዓመተ ምህረት የመማር ማስተማር ዘመን የሚደረገውን ዝግጅት የተማሪዎችን ምዝገባና ግጭቱ ያሳደረውን ተጽዕኖ አስመልክቶ ከክልሉ ትምህርት ቢሮ መረጃ ለማግኘት ያደረግነው ጥረት ለጊዜው ሊሳካልን አልቻለም። በጉዳዩ ላይ መረጃ እንዲሰጡን በስልክ የጠየቅናቸው የጽህፈት ቤቱና የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ጠዋት ስብሰባ እንዳለባቸው ገልጸው ከሰዓት በኋላ እንድንደውል ቢነግሩንም በሰዓቱ የእጅ ስልካቸውን አላነሱልንም። ሆኖም የትምህርት ቢሮ ምክትል ኃላፊ አቶ መኳንን ታደመ በ2016 ዓመተ ምህረት እድሜያቸው ለትምህርት ከደረሱ ህጻናት ውስጥ እስካሁን የተመዘገቡት 37 በመቶዎቹ ብቻ እንደሆኑ መናገራቸውን የኢትዮጵያ ቴሌቪዥን ዘግቧል። ለዚህም ምክንያቱን በዘገባው አስረድተዋል።
ዝቅተኛ የሆነበት ጉዳይ የመጀመሪያው የሰላሙ ጉዳይ ነው። የክልላችን የሰላም ሁኔታ ነበረበት ሁኔታ ይታወቃል። አሁን ሰላማዊ በሆኑበት አካባቢ ላይ የተሻለ አፈጻጸም አለ። ይሄ ክልላዊ እንትን ስለሆነ ነው እንጂ ሰላም በሆነባቸው አካባቢ 70% 80% የደረሱ ዞኖች ከተሞች አሉ። ነገር ግን አሁንም ምዝገባ ያልጀመርንባቸው አካባቢዎች ስላሉ
ከፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት በኋላ ጦርነት በተካሄደባቸው የሰሜን ኢትዮጵያ አካባቢዎች ትምህርትን ጨምሮ አጠቃላይ የሰብአዊ መብቶች አያያዝ ሁኔታን የኢትዮጵያ ሰብአዊ መብቶች ኮሚሽን ክትትል እያደረገ እንደሚገኝ የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር ሰላማዊት ግርማይ ለአሜሪካ ድምጽ ገልጸዋል። ክትትሉ ከትግራይ ክልል እንደጀመረና በክልሉ የመማር ማስተማር ሂደትን ለማስጀመር ከፍተኛ ጉድለት መኖሩን ዳይሬክተሩ አመልክተው በአፋር ክልልም ክትትል እየተደረገ እንደሚገኝ ጠቁመዋል። በአማራ ክልል ግን አሁን የሚታየው ግጭት እንቅፋት መፍጠሩን ተናግረዋል።
የአማራ ክልል በተመለከተ ግን አሁን መልሶ ግጭት ከማገርሸት ጋር ተያይዞ ያው ኮሚሽኑ አሁን በቀጥታ ያው እዛ ላይ ያደረገው የክትትል ስራ የተጀመረበት ሂደት የለም። ኢቨን የትግራዩ ራሱ መድረስ በቻልናቸው እና የጸጥታ ሁኔታ ፈቃድ በሆነባቸው ቦታዎች ብቻ ነው ክትትሉን ያደረግነው ማለት ነው።
ይሄው ተለዋዋጭ መልኮች ያሉት የግጭት ሁኔታና አለመረጋጋት በክልሉ የመማር ማስተማር ዝግጅትና በትምህርት ግብአቶች አቅርቦት ላይ ያሳደረውን ጫና አስመልክቶ ከትምህርት ሚኒስቴር መረጃ ለማግኘት ያደረግነው ጥረት አልተሳካልንም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከዚሁ ከትምህርት ጉዳይ ጋር ወደ ተያያዘ ሌላ ዘገባ ስናልፍ በ8 የአፍሪካ ሀገራት ውስጥ ከ13200 በላይ ትምህርት ቤቶች በጸጥታ ምክንያት መዘጋታቸውና በዚህም ምክንያት ቢያንስ 2.5 ሚሊዮን ህጻናት ከትምህርት ገበታ ውጪ መሆናቸውን የተባበሩት መንግስታት ድርጅት የስደተኞች መርጃ ተቋም የተባበሩት መንግስታት የህጻናት መርጃ ወይም ዩኒሴፍ እና የኖርዌይ የስደተኞች ምክር ቤት ባለፈው ሳምንት በጋራ ባወጡት መግለጫ አስታውቋል። ተቋማቱ ባለፉት 4 አመታት በተከሰቱ የትምህርት ቤቶች መዘጋት ዙሪያ ባወጡት መረጃ መሰረት በሳህል ቀጠና ውስጥ ብቻ የተዘጉ ትምህርት ቤቶች ቁጥር በ5 እጥፍ ጨምሮ ከ1700 ወደ 9000 አድጓል። ከነዚህ ውስጥ ደግሞ 2/3ኛው የሚገኙት በቡርኪና ፋሶ ነው። በዚህ ዙሪያ መሐመድ ዩሱፍ ከናይሮቢ ያደረሰን ዘገባ ተከታዩ ነው። በአፍሪካ በጸጥታ ችግርና በግጭት ምክንያት በሺዎች የሚቆጠሩ ትምህርት ቤቶች ተዘግተዋል። ባለፉት 4 አመታት ውስጥም ቢያንስ 2.5 ሚሊዮን የሚሆኑ ህጻናት ከትምህርት ገበታ ውጪ ሆነዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት ወይም UNHCR የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እና የኖርዌይ የስደተኞች ምክር ቤት ይፋ ያደረጉት ጥናት እንደሚያመለክተው በ8 የአፍሪካ ሀገራት ውስጥ 13200 ትምህርት ቤቶች በመዘጋታቸው በሚሊየን የሚቆጠሩ ህፃናት የወደፊት ህይወት አደጋ ላይ ወድቋል። በዩኒሴፍ የምዕራብና መካከለኛው አፍሪካ ያደጋ ግዜ ትምህርትና መቋቋሚያ ልዩ ባለሙያ የሆኑት ባርናቢ ሩክ እንደሚሉት የትምህርት ተቋማት እጦት ታዳጊ ወንዶችና ሴቶች ልጆችን ለከፍተኛ ስጋት ያጋልጣል።
It's a situation which is of grave concern, of course, because a school closed.
በርግጥ ይሄ በጣም አሳሳቢ ሁኔታ ነው። ምክንያቱም ትምህርት ቤት ተዘጋ ማለት ልጆች ከትምህርት ይነጠላሉ ማለት ነው። ከዛ በተጨማሪ ደግሞ ሴቶች ልጆች እንደ ያለ እድሜ ጋብቻ እርግዝና እንዲሁም ታዳጊ ወንዶች መንግስታዊ ባልሆኑ ታጣቂ ቡድኖች የመመልመል ለመሳሰሉ በርካታ አደጋዎች ይጋለጣሉ።
በትምህርት ቤቶች ላይ የሚደርሱ ጥቃቶች እየተበራከቱ መጥተዋል። ከጥር እስከ ነሐሴ ባለው ጊዜ ብቻ በቀጠናው 147 ክስተቶች መመዝገባቸውን መሰረቱን በዩናይትድ ስቴትስ ያደረገው የግጭት ቦታና የክስተት መረጃ ፕሮጀክት የተሰኘው በዓለም ዙሪያ የሚከሰቱ ፖለቲካዊ ግጭቶችንና አመጾችን የሚከታተለው ፕሮጀክት መረጃ ያሳያል። የጸጥታ እጦት ቤተሰቦችንና መምህራንን እንዲሰደዱ ማድረጉም የህፃናትን የመማር ማስተማር ሂደት እንዲስተጓጎል ማህበረሰቡ ከአቅም በላይ እንዲጨናነቅና የመምህራን እጥረት እንዲከሰት አድርጓል። በተለይ በሳህል ቀጠና ያለው እጅግ በጣም አሳሳቢ ደረጃ ላይ መድረሱን ያመለከቱት ተቋማቱ በቀጠናው የተዘጉት ትምህርት ቤቶች ቁጥር ከ1700 ወደ 9000 ማሻቀቡንና ከነዚህ ውስጥ 6000 የሚሆኑት ትምህርት ቤቶች የሚገኙት በቡርኪና ፋሶ መሆኑን አመልክተዋል። ቡርኪና ፋሶ ባለፉት 3 አመታት ውስጥ መፈንቅለ መንግስት ከተካሄደባቸው 7 የአፍሪካ ሀገራት መካከል አንዷ ስትሆን ከአሸባሪ ድርጅቶች ያደጋ ስጋት ተደቅኖባታል። በኖርዌይ የስደተኞች ምክር ቤት ውስጥ የማከላዊና ምዕራብ አፍሪካ የትምህርት አማካሪ የሆኑት ሊያንድሮ ሳላዛር ትምህርት ቤቶች ላይ የሚደርሱ ጥቃቶች ተማሪዎችን ወደ ትምህርት ቤት በማምጣት የታየውን መሻሻል ወደ ኋላ ይቀለብሰዋል ይላሉ።
Attacks on schools have exacerbated existing structural challenges to education for all.
በትምህርት ቤቶች ላይ የሚደርሱ ጥቃቶች ቀድሞውንም ትምህርትን ለሁሉም በማዳረስ ረገድ የነበሩ መዋቅራዊ ፈተናዎችን አባብሷቸዋል። በተለይ ድህነት፣ ደካማ የትምህርት ቤት መሰረተ ልማት፣ በቂ የሰለጠኑ መምህራን አለመኖርና የመሳሰሉት። በአንዳንድ ሁኔታዎች ደግሞ ለ10 አመታት በከፍተኛ ጥረት በትምህርት ስርዓቱ የተመዘገበውን መሻሻል ቀልብሶታል። እነዚህ መስተጓጉሎች የትምህርት ጥራት እንዲቀንስና ተማሪዎች ወደ ኋላ እንዲቀሩ ያደርጋሉ። ወደ ከፍተኛ ትምህርት ደረጃዎች የሚሽጋገሩ ተማሪዎች ቁጥር እንዲቀንስ፣ መጨናነቅ እንዲፈጠርና የመምህራን ቁጥር እንዲቀንስም ያደርጋል። በዛ ላይ ልጆች ከትምህርት ውጪ ሆነው በቆዩ ቁጥር ያለመመለስ እድላቸው እየጨመረ ይሄዳል።
ከዩኔስኮ የተገኘው መረጃ እንደሚያሳየው በአሁን ወቅት ከሳህራ በታች በሚገኙ የአፍሪካ ሀገራት የሚኖሩ እድሜያቸው ከ6 እስከ 11 ከሆኑ ህጻናት 20% የሚሆኑት ከትምህርት ገበታ ውጪ ናቸው። ከ15 እስከ 17 ከሚሆናቸው ታዳጊዎች መካከልም 60% የሚሆኑት ከትምህርት ርቀዋል። የአፍሪካ ስትራቴጂ ጥናት ማዕከል እንዳስታወቀው በአፍሪካ በዚህ አመት ብቻ 3.2 ሚሊዮን ሰዎች ከቤት ንብረታቸው ተፈናቅለዋል። ይህም በአጠቃላይ አፍሪካ ውስጥ በግጭት ምክንያት የተፈናቀሉ ሰዎችን ቁጥር 40 ሚሊዮን የሚያደርሰው ሲሆን ከነዚህ ውስጥ 31 ሚሊዮን የሚሆኑት የሀገር ውስጥ ተፈናቃዮች ናቸው። ግጭትና ሁከት ልጆችን እንዲጨነቁ ብቸኝነት እንዲሰማቸው ወይም ስሜታቸው እንዲረበሽና ጠበኛ እንዲሆኑ እንደሚያደርጋቸው የጤና ባለሙያዎች ይናገራሉ። ሩክ እንደሚሉት ታዲያ እነዚህ ህፃናት ትምርታቸውን መቀጠል እንዲችሉና ደህንነታቸውን ለመከታተል እርሳቸው የሚሰሩበት ዩኒሴፍ ግዚያዊ የመማሪያ ስፍራዎችን እያዘጋጀ ነው።
There's a rapid response mechanism which has been created to tend to the needs of these children.
በትምህርት ቤት መዘጋት ምክንያት ወደ ተጎዱት አካባቢዎች የሚላኩ ሰራተኞችን የሚያካትት የነዚህ ልጆች ፍላጎት ለማሟላት የተዘጋጀ ፈጣን ምላሽ መስጫ ዘዴ አለ። እነሱ ባጭር ጊዜ ግዚያዊ የመማሪያ ቦታዎችን ያዘጋጃሉ። ከዛ በኋላ በትምህርት ሂደት ብቻ ሳይሆን ለልጆች በሚሰጡ የአእምሮ ጤናና በስነልቦና ድጋፎች የታየውን ለውጥ ይከታተላሉ።
ሳላዛርም እንዲሁ ልጆች የትም ቦታ ቢሆኑ የትምህርት ድጋፍ የሚያስፈልጋቸው በመሆኑ ተማሪዎችን ለመርዳት ተጨማሪ አስተማሪዎችን ማሰልጠን እንደሚያስፈልግ ያሰምሩበታል።
It is urgent to increase access to education in areas of this
በተፈናቀሉ አካባቢዎች በጣም ሩቅና በማይደረስባቸው አካባቢዎች ትምህርት ተደራሽነትን ማሳደግ አስፈላጊ ነው። በተለይ ደግሞ በቡርኪና ፋሶና በማሊ መምህራንን መልሶ የማስተማራት ስራን ሁኔታዎች አመቺ ሲሆኑ አዳዲስ የመማሪያ ክፍሎችን መክፈትና ትምህርት ቤቶች በሙሉ አቅማቸው እየሰሩ መሆኑን ማረጋገጥ ያስፈልጋል።
ሪፖርቱን ይፋ ያደረጉት ሶስቱ ተቋማት መንግስት፣ አማጺ ቡድኖችና ታጣቂ ድርጅቶች ትምህርታዊ ተቋማትን ከጥቃት እንዲጠብቁ በግጭት ወቅትም ቢሆን የመማር ማስተማር ሂደትን እንዳያስተጓጉሉ እንዲሁም ትምህርት ቤቶችን ለወታደራዊ አገልግሎት እንዳይጠቀሙ የሚያስገድዳቸውን የትምህርት ቤቶችን ደህንነት አዋጅ እንዲያከብሩ አሳስበዋል። በመሐመድ ዩሱፍ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ተከታዩ ዘገባ ስናልፍ ደግሞ በመጪው ማክሰኞ የሚጀምረው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንዳለፈው አመት ሁሉ ለሁለተኛ ጊዜ በዩክሬን እየተካሄደ ያለውን ጦርነት ዋናው አጀንዳ ያደርጋል። በርካታ በማደግ ላይ ያሉ ሀገራት ግን ለነሱ አንገብጋቢ የሆኑ ጉዳዮችም በጉባኤው ትኩረት እንዲያገኙ ይሻሉ። ልማት፣ የዋጋ ግሽበትና የአየር ንብረት ለውጥ ጥቂቶቹ ናቸው። የተባበሩት መንግስታት ድርጅት ዘጋቢያችን ማርግሬት በሽር የላከችውን ዘገባ እንግዱ ወልድ ያቀርባል።
የዚህ አመቱ ጠቅላላ ጉባኤ ከሌሎች በተከታታይ ከተደረጉ በርካታ ዓለም አቀፍ ጉባኤዎች ቀጥሎ የመጣ በመሆኑ አንዳንድ ከፍተኛ የዓለም መሪዎች እንደማይገኙ ታውቋል። ነገር ግን ለውይይት የሚቀርቡ በርካታ ጉዳዮች ይኖራሉ። የተመደዋና ጻፊ አንቶኒዮ ጉቴሬሽ ጉባኤው የሚካሄደው ዓለም ከፍተኛ ችግር በገጠማት ወቅት መሆኑን ያወሳሉ።
We'll be gathering at a time when humanity faces huge challenges.
የምንሰበሰበው የሰው ልጅ ከፍተኛ ተግዳሮቶች በገጠመው ወቅት ነው። ከአየር ንብረት ለውጥ እስከ የተባባሰ የመጡ ግጭቶች፣ የኑሮ ውድነት ቀውሱ፣ የእኩልነት አለመኖርና በድንገት የሚመጣ አዲስ ቴክኖሎጂ የሚፈጥረው ተጽዕኖ ሰዎች መሪዎቻቸው ከነዚህ ቀውሶች እንዲያወጧቸው ይጠብቃሉ።
የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በጉባኤው ላይ በአካል እንደሚገኙ ይጠበቃል። ይህም ሩሲያ ዩክሬንን በየካቲት 2014 ከወረረች ወዲህ ለመጀመሪያ ጊዜ መሆኑ ነው። ጉባኤው ለዜሌንስኪ ዓለም አቀፍ ድጋፍ ለማሰባሰብ መልካም አጋጣሚ ነው። ነገር ግን ዓለም ሌሎችም ችግሮች ስላሏት የዲፕሎማሲ ጥረታቸውን በጥንቃቄ ሊያከናውኑ ይገባቸዋል ተብሏል። በኢንተርናሽናል ክራይሲስ ግሩፕ ICG የተመድ ዲሬክተር ሪቻርድ ጎን በዚህ ላይ የሚሉት አለ።
ዜሌንስኪ does have to be conscious that there are a lot of leaders from developing countries.
የራሳቸው ችግር ያለባቸው በርካታ የታዳጊ ሀገራት መሪዎች እንዳሉ ዜሌንስኪ በገንዘብ አለባቸው። ለምሳሌ ዳና ዝቅተኛ የኢኮኖሚ እድገት እና በሩሲያና በዩክሬን ስላለው ጦርነት ብቻ ሳይሆን ስለነዚህ ጉዳዮችም መናገር ይፈልጋሉ።
ይህም በእቅዱ መሰረት እየተጓዘ እንዳልሆነ የሚነገረውና 2030ን ኢላማውን ያደረገው ረሃብንና አስከፊ ድህነትን ለማጥፋት ያቀደው የዘላቂ ልማት ፕሮጀክት አንዱ ነው። ተመድ እንደሚለው አሁን ያሉ ሁኔታዎች ከቀጠሉ በአስርተ ዓመቱ መጨረሻ 575 ሚሊዮን ሰዎች አስከፊ የድህነት አረንቋ ውስጥ ተይዘው ይቆያሉ። በሳምንቱ ውስጥ ለሁለት ቀናት የሚደረገው ከፍተኛ ስብሰባ የተዘነጋውን የዘላቂ ልማት ግቦችን በተመለከተ እንደገና ያድሳል የሚል ተስፋ ተመድ ሰንቋል። አስትራ ቦኒኒ በተመድ የዘላቂ ልማት ከፍተኛ ባለሙያ ናቸው።
Progress has been set back significantly in recent years.
በቅርብ ዓመታት ውስጥ እድገት በከፍተኛ መጠን ተገጥቷል። ይህም በከፊል በኮቪድ ወረርሽኝ ምክንያት የደረሰው ተጽዕኖ ሲሆን ከሁለተኛው የዓለም ጦርነት ወዲህ ከፍተኛ የሆነ ጦርነት እየተካሄደ በመሆኑ እንዲሁም ከአየር ንብረት ጋር የተያያዙ አደጋዎች በተጨማሪም የዋጋ ግሽበትና እየጨመረ በመጣው የኑሮ ውድነት ምክንያት ነው።
ረቡዕ ደግሞ በአየር ንብረት ጉዳይ ላይ የሚወያይ ጉባኤ ይኖራል። ጉባኤው የግሪን ሃውስ ጋዝ ማመንጨትና የፎሲል ኃይል ተቀመታ የሚቀንስበትን ሁኔታ በተመለከተ ቃል የሚገባበትና መሪዎችም በጉዳዩ ላይ ያላቸውን ሐሳብ ለመናገር መድረኩን የሚይዙበት ነው ተብሏል። በዚሁ ቀን የተመድ የጸጥታው ምክር ቤት በመሪዎች ደረጃ ተገናኝቶ በዩክሬን ጦርነት እንዲሁም በሌሎች አንገብጋቢ ጉዳዮች ላይ ይወያያል ተብሏል። ፕሬዝዳንት ዘለንስኪም እንደሚገኙ ይጠበቃል። ዋና ጸሐፊው እንደሚሉት የዩክሬኑ ጦርነትም ሆነ ሌሎች አንገብጋቢ ጉዳዮችን ለመነጋገር በሳምንት ውስጥ በቂ ጊዜ አለ። የተዘነጋውን የዘላቂ ልማት ግብ በተመለከተ እንዲያንሰራራ ማድረግ ግን ለእርሳቸው አጣዳፊው ጉዳይ ነው።
I believe that there is room for all issues to
ሁሉም ጉዳዮች ለውይይት የሚቀርቡበት በቂ ጊዜ እንደሚኖር አምናለሁ። በተለያዩ ዓለማት የምናያቸው ቀውሶች የዘላቂ ልማት ግባችን አጀንዳ ከመሆን ያናጥባል ብያላስብም።
የአሜሪካው ፕሬዝዳንት ጆ ባይደን ማክሰኞ ጠዋት ንግግር ያደርጋሉ። ሀገራቸው ትኩረት እንዲያገኙ የሚፈልጋቸውን ጉዳዮች ያቀርባሉ። በተመድ የአሜሪካ አምባሳደር ሊንዳ ቶማስ ግሪንፊልድ የሚያክሉት አለ።
He will address the General Assembly where he will reaffirm our country's leadership.
ለጠቅላላ ጉባኤው ንግግር ያደርጋሉ። የዓለም ሰላም ስጋቶችን በማስወገድ የሰብአዊ መብትን በማስጠበቅ እንዲሁም የዓለምን ብልጽግና ልማትን በማሳለጥ ረገድ ሀገራችን ያላትን የመሪነት ሚና እንደገና ያረጋግጣሉ።
ዓለም በርካታ አደጋዎች ተጋርጠውባታል። በመላው ዓለም የሚገኙ ህዝብም በጉባኤው የሚታደሙ መሪዎች የዕለት ተዕለት ኑሮውን እንዲያሻሽሉለትና ነገን አስተማማኝ እንዲያደርጉለት ይጠብቃል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት መሰናዷችን ነው። ዝግጅታችን ይቀጥላል። ተከታዩ ዘገባችን ደግሞ 9 ሱዳናውያን በኮሌራ በሽታ መሞታቸውን ይመለከታል። በአማራ ክልል ምዕራብ ጎንደር ዞን ውስጥ በተቋቋመ የኩመር መጠለያ ጣቢያ የኮሌራ ወረርሽኝ እንደተከሰተና 9 ሱዳናውያን ስደተኞች እንደሞቱ 395 ሰዎች ደግሞ እንደታመሙ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ወይም UNHCR አስታወቀ። የተቋሙ የኢትዮጵያ ምክትል ተወካይ ማርጋሬት አቲዮኖ ለአሜሪካ ድምጽ በሰጡት ቃለ ምልልስ በሱዳኑ ግጭት ምክንያት ተፈናቅለው ወደ ኢትዮጵያ የገቡ ስደተኞችና ጥገኝነት ጠያቂዎች ብዛት ከ35000 በላይ መድረሱን ተናግረዋል። ከነዚህ ውስጥ 10000 የሚደርሱት በአማራ ክልል በምዕራብ ጎንደር ዞን መተማ ወረዳ በሚገኝ የኩመር መጠለያ ጣቢያ እንደተጠለሉ፣ ሌሎቹ ደግሞ በቤኒሻንጉል ጉሙዝ ክልል የሸርቆሌ መጠለያ ጣቢያ እንደሚገኙም ገልጸዋል። በአሁን ወቅት በየቀኑ 50 ሰዎች ከሱዳን ወደ ኢትዮጵያ እንደሚገቡ የጠቀሱት ኃላፊዋ የዓለም ምግብ ድርጅትና የአሜሪካ ተራድኦ ድርጅት ለኢትዮጵያ ሲሰጡት የነበረውን እርዳታ በማቋረጣቸው በስደተኞች አገልግሎት ላይ ጫና እንደተፈጠረም አስረድተዋል። ገብረ ሚካኤል ገብረ መድህን ዝርዝራለሁ።
ከአምስት ወራት በፊት በተከሰከሰው የሱዳኑ ግጭት ምክንያት በርካታ ሱዳናውያንና በዚያች ሀገር ተጠልለው የነበሩ የሌሎች ሀገራት ዜጎች በተለያዩ አቅጣጫዎች ተሰደዋል። ከነዚህ መካከል በሺዎች የሚቆጠሩት በመተማና በኩሩሙክ በኩል ወደ ኢትዮጵያ መግባታቸውንና በዚህ ወቅት ከ35000 በላይ መድረሳቸውን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር የኢትዮጵያ ምክትል ተወካይ ማርጋሬት አቲዮኖ ለአሜሪካ ድምጽ ገልጿል።
As of today we have 35,567
እስከ ዛሬ ድረስ ከሱዳን ወደ ኢትዮጵያ የገቡ 35567 ጥገኝነት ጠያቂዎችን ተቀብለናል። ግጭቱን ሸሽተው ኢትዮጵያ ከገቡት ጥገኝነት ጠያቂዎች ውስጥ አብዛኞቹ ወይም ወደ 70% የሚሆኑት ሱዳናውያን ሲሆኑ 20%ዎቹ ኤርትራውያን፣ 5% የሚሆኑት ደግሞ የደቡብ ሱዳን ዜጎች ናቸው። በሱዳን ሲኖሩ የነበሩ ኢትዮጵያውያን ስደተኞችንም በመቀበል ላይ እንገኛለን። ከሱዳናውያኑ ስደተኞች ውስጥ የሚበዙት ወጣቶች ሲሆኑ በርከት ያሉ ሴቶችና ህጻናትም ይገኙባቸዋል።
የሱዳን ጥገኝነት ጠያቂዎችና ስደተኞች በጋምቤላ በቤኒሻንጉልና በአማራ ክልሎች በኩል ወደ ኢትዮጵያ እንደሚገቡ የተናገሩት ማርጋሬት አቲያኖ ዋንኞቹ የመግቢያ በሮች ግን መተማና ኩርሙክ መሆናቸውን አስታውሰዋል። ከሱዳን በየቀኑ 50 ሰዎች ወደ ኢትዮጵያ እንደሚገቡ ሐላፊዋ ተናግረው እነዚህ ስደተኞች በአማራና በቤኒሻንጉል ክልሎች በሚገኙ ካምፖች መጠለላቸውን አመልክተዋል።
Conflict started we have been working very closely with the government of Ethiopia
በሱዳን ግጭቱ ከተቀሰቀሰበት ጊዜ አንስቶ በስደተኞቹ ጉዳይ ዙሪያ ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ጋር በመተባበር እየሰራን እንገኛለን። በአማራ ክልል ስደተኞችን ለማስጠለል ኩመር የሚባል ቦታ በመንግስት ተለይቷል። በመተማ በኩል በሚደውት ስደተኞች ላይ አስፈላጊውን ማጣራት በማድረግም ወደዚህ የማቆያ ስፍራ ተዛውሯል። በአሁኑ ወቅት በአማራ ክልል የሚገኘው የኩመር መጠለያ ጣቢያ ወደ 10000 የሚሆኑ ስደተኞችን ያያዘ ሲሆን በቤንሻንጉል ክልል በኩል የሚደውት ደግሞ ወደ ነባሩ የሽርቆሌ መጠለያ ጣቢያ ነው የሚገቡት። ነገር ግን ቀድሞውኑ የሱዳን ስደተኞችን ሲያስጠልል የነበረው ይኸው የመጠለያ ጣቢያ አሁን ላይ በመምላቱ የመንግስት ኃላፊዎች በኩመር አካባቢ ሌላ ቦታ እየፈለጉ ናቸው።
ወደ 10000 ስደተኞችን አስጠልሏል በተባለው የኩመር መጠለያ ጣቢያ የኮሌራ ወረርሽኝ በመከሰቱ በመቶዎች የሚቆጠሩ ሰዎች መታመማቸውንና ህይወታቸው ያለፈም እንዳሉ ማርጋሬት አቴዮኖ ተናግረዋል።
Recently we have seen that the cholera outbreak has extended to
በተለያዩ የኢትዮጵያ አካባቢዎች የታየው የኮሌራ ወረርሽኝ ወደ ኩመር መጠለያ ጣቢያም ተዛምቷል። ወረርሽኙ ከታየበት ጊዜ አንስቶ ለችግሩ ምላሽ ለመስጠት ከአማራ ክልል ኃላፊዎችና ከሌሎች የተባበሩት መንግስታት ድርጅቶች ተቋማት ጋራ በህብረት እየሰራን ነው። እስካሁን ድረስም 395 ህመምተኞች ተለይተው ወደ ህክምና መስጫ ማዕከሉ ገብተዋል። በዚሁ ችግር ምክንያትም የ9 ሰዎች ህይወትም አልፏል። አሁን ችግሩን ለመከላከልና የህብረተሰቡን ግንዛቤ ለማሳደግ እየሰራን እንገኛለን።
በአማራ ክልል የተቀሰቀሰው ግጭት በስደተኞች ያገልግሎት አቅርቦትና በአስተዳደር ስራዎች ላይ ተጽዕኖ ፈጥሮ እንደሆነ በአሜሪካ ድምጽ የተጠየቁት ሐላፊዋ ግጭቱ እንደተጀመረ በጸጥታ ስጋት ምክንያት ስራዎቻችንን በጊዜያዊነት አቁመን ነበር፣ ከትንሽ ቆይታ በኋላ ግን ጀምረናል ብለዋል። የስደተኞች ተቋሙ በአሁኑ ጊዜ በአማራ ክልል ባሉ ሁሉም የስደተኞች መጠለያ ጣቢያዎች አገልግሎት እየሰጠ እንደሆነም ጠቅሰዋል። የጸጥታ ሁኔታው እንቅስቃሴያችንን አክብዶታል ያሉት ሐላፊዋ ባለፉት ጥቂት ቀናት ግን መሻሻሎች እንዳሉና ችግሩም መፍትሄ ያገኛል ብለው እንደሚያምኑ ተናግረዋል። የአሜሪካው የተራድኦ ድርጅት USAID እና የዓለም ምግብ ፕሮግራም ቀደም ሲል ለኢትዮጵያ ሲሰጡት የነበረውን እርዳታ ማቋረጣቸውም በስደተኞች አገልግሎት አሰጣጥ ላይ ተጽዕኖ መፍጠሩን ገልጸው በዚህ ምክንያትም ከሱዳን ወደ ኢትዮጵያ እየገቡ ያሉት ስደተኞችና ጥገኝነት ጠያቂዎች የምግብ እርዳታ ማግኘት እንዳልቻሉ ጠቁመዋል። ተቋሙ ይህን ችግር ለመፍታት የውስጥ አቅሙን ለመጠቀም እንደተገደደም ተናግረዋል። በኢትዮጵያ የምግብ እርዳታ የሚያስፈልጋቸው በርካታ ስደተኞች፣ ተፈናቃዮችና ለችግር የተጋለጡ የህብረተሰብ ክፍሎች እንዳሉ የተናገሩት ማርጋሬት አቴኖ የእርዳታ አቅርቦቱን ያቋረጡት አካላት መልሰው እንዲጀምሩ ጥሪ አቅርበዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደ ተከታዩ ዘገባችን ደግሞ እንለፍ። ኢትዮጵያ ከንጉሳዊ ስርዓቱ መውደቅ በኋላ የተከተለቻቸው የፖለቲካና የኢኮኖሚ ሪዮቶች ለአገሪቱ ማህበረሰባዊ ግብረ ገብነት እሴት መሸርሸር አስተዋጽኦ አድርገዋል ሲሉ በዘርፉ ላይ የተሰማሩ ባለሙያዎች ይናገራሉ። ከሌሎች ልዩ ልዩ ተጠቃሽ ምክንያቶች ጋር ማህበራዊ ብዙሃን መገናኛዎች በሀገሪቱ ግብረ ገብነት እሴት እንደ ማህበረሰብ በየጊዜው እየሳሳ እንደመጣ አመላካች መድረኮች እንደሆኑ ባለሙያዎቹ ያስገነዝባሉ። ግብረ ገባዊ እሴቱ ወደ ነበረበት የማህበራዊ አስተሳሰብ ደረጃ እንዲመለስ መሰረቱ የሆነው ቤተሰብ በትኩረት ሊሰራ እንደሚገባም ባለሙያዎቹ ይናገራሉ። በዚህ ረገድ በግብረ ገብ የታነጹ ተስፋ ሰጪ ወጣቶች ሲወጡ እየታዩ እንደሆነም ያመለክታሉ። አስማማው ነው በማህበረሰብ ግብረ ገብነት አስተሳሰብና እሴት ላይ መጽሐፍ ተዘጋጁትን ዶክተር ኤርሲዶ ለንደቦንና በህይወት ክህሎት ስልጠና ለሚሰጡትን አቶ ብርሃኑ ራቦ አነጋግሮ ተከታዩን አዘጋጅቷል።
በኢትዮጵያ ማህበረሰባዊ ግብረ ገብነት ወይም የማህበራዊ ሞራል እሴት ያለበትን ደረጃ አስመልክቶ የተለያዩ አስተያየቶች ሲሰነዘሩ ይደመጣል። ዶክተር ኤርሲዶ ለንደቦ የኖሮማፕ በሚል ርዕስ በማህበረሰብ አስተሳሰብና ስኬታማነት ላይ ባሳተሙት መጽሐፋቸውና የልጆቻችን ኢትዮጵያ የራዲዮ ፕሮግራም ዝግጅታቸው ይታወቃሉ። እርሳቸው እንደሚሉት ከፍተኛ ቁጥር ያለው ልዩ ልዩ ማንነትና የትምርት ሁኔታ ባለበት የኢትዮጵያ ማህበረሰብ ውስጥ የማህበራዊ ግብረ ገብነት ያለበትን ደረጃ እንዲሁ በቀላሉ ለመገምገምና ደምድሞ ለመናገር ያዳግታል።
ብዙ የሚታዩ ክፉ ነገሮች ከመኖራቸው አንጻር አደገኛ የማህበረሰብ ሞራል መውደቅ፣ መላሸቅ ምናምን እንዳለ የምትገምታቸው ነገሮች አሉ። በተለይ ባለፉት 5 ዓመት ለምሳሌ ብዙ ጥፋቶች ነበሩ። ንብረት ማቃጠል ነበር፣ የሰዎች መገደል ነበር፣ የሰዎች መፈናቀል ምናምን ነበረ። በጣም ብዙ አይነት ክፉ ነገሮች ምናምን ስለነበሩ ይሄ በተወሰነ ደረጃ ከማህበረሰብ ግብረገብነት ጋር ይገናኛል ቢል አንድ ሰው በተወሰነ ደረጃ ልክ ይሆናል። ግን ያ በጉዳዩን ሀፍ ነው የሚሆነው። ያ አይደለም ጉዳዩን የሚገልጸው። እነዚህ ክፉ ነገሮች አፕን እንዳያደርጉ የማድረግ የመንግስት ስራ፣ የህግ የበላይነት ስራ፣ ዜጎችን በህይወት የመኖር መብት የመጠበቅ ስራም ከማህበረሰብ ደረጃ ከቀበሌ ጀምሮ እስከ ከፍተኛ የመንግስት ስልጣን ድረስ የሴኩሪቲ ስራ ካለመሰራት ጋርም የተገናኘ ነገር ስለሆነ ዝም ብሎ ከማህበረሰቡ ኤቲክስ ጋር ብቻ ማገናኘት የሚከብድ ነው ይመስል።
በህይወት ክህሎት ስልጠናና በስነ ልቦና የማማከር ስራ ላይ ተሰማርተው የሚገኙት አቶ ብርሃኑ ራቦ በእርግጥም ማህበረሰባዊ ግብረ ገብነት እየቀነሰ እንደመጣ ይገልጻሉ። በዚሁ አንጻር ግን ተስፋን የሚሰጥ ወጣት ትውልድም እየወጣ እንደሆነ አቶ ብርሃኑ ያመለክታሉ።
አዳዲሶቹ ትውልዶች በተለይ አሁን 12ኛ ክፍል አካባቢ ያሉ ዩኒቨርሲቲ የመጀመሪያ አካባቢ ያሉ ልጆች የሚያስደነግጥ አይነት ግብረ ገብ አላቸው በአብዛኛው። ነገር ግን ግብረ ገቡ ባለንበት ሁኔታ በሚታይ ሁኔታ ተሻሽሯል። የምዕራቡን ዓለም መልካም መልካሙን ትተን መልካም መልካም ያልሆነውን የመውሰድ ጥድፊያ አለ። ለምሳሌ ምዕራቡ ዓለም ላይ ቀጠሮ ማክበር በጣም ትልቅ ቦታ የሚሰጠው ነው። እኛ ሀገር ላይ እሱ ትኩረት አይሰጠውም። ታላቅ ማክበር፣ ጉልበት መሳም፣ ዝቅ ብሎ እግር ማጠብ ከፍታ ነው። እሱ ትልቅነት ነው፣ የኢትዮጵያዊነት መገለጫ ነው። እሱን ግን እንደ ማነስ እንደ አላዋቂነት የሚቆጥሩ ትውልዶችም አሉ።
ዶክተር ኤርሲዶል እንደ በበኩላቸው ከንጉሳዊ ስርዓት መውደቅ በኋላ የታዩ ፖለቲካዊና ኢኮኖሚያዊ ሁኔታዎች የማህበረሰብን ግብረ ገብነት በመሸርሸር በኩል አስተዋጽኦ እንዳበረከቱ ያስረዳሉ።
ባለፈው 5 ዓመት የተከተልነው ፖለቲካ ኤቲክሱ መነሻ ኤቲክሱ 1 የመስዋዕትነት ፖለቲካ ነው። 2 የቡድን ፖለቲካ ነው፣ የግለሰብ ነጻነትን የሚረሳ ነው። 3 ጉልበትን የሚያመልክ ነው። ማለት በቫዮለንስ በጉልበት ጥሩ ነገር ማድረግ ይቻላል ብሎ የሚያስብ ነው። ስለዚህ እርምጃ መውሰድ የሚባሉ ቃላት ለምሳሌ የብዛት መሰማቸው፣ መደምሰስ የሚባሉ ከዛ የመጡ ናቸው። 3ኛ ደግሞ ግለሰብን የሚንቁ ናቸው። ሶሻሊዝም፣ የኮሚኒዝም ኤቲክስ ህዝብ የሚባል እና መንግስት የሚባል ዲፋይንድ ያልሆነን ነገር ከግለሰብ በላይ አድርጎ ማየት ነው። ለህዝብ ጥቅም ሲባል የግለሰብ ነጻነት ቢረገጥ ችግር የለም ብሎ ማመን ነው። ከዛ ይሄ ነገር ደግሞ ይቀጥልና ወደ ኢኮኖሚ ስትመጣ ቅይጥ ኢኮኖሚ ነው። በቅይጥ ኢኮኖሚ ውስጥ መንግስት ሀብት በሚቆጣጠርበት ጊዜ የዜጎች ኤቲክስ በጣም ፈተና ላይ ነው የሚወድቀው። ምክንያቱም በሰለጠነው ማህበረሰብ ለምሳሌ ስነ ምግባርን በጣም የሚቃኙ 2 ነገሮች ናቸው። አንደኛው የህግ የበላይነት ነው፣ ሁለተኛው ካፒታሊዝም ነው ወይም ገበያ። በሌላ አነጋገር ምን ማለት ነው? አንተ ሰርተህ ካልኖርክ ገበያው ይቀጣል፣ አይሰጥህም። ያልሰራውን ልታገኝ አትችልም። ከዛ ሞራል ደግሞ አልፈ ኢሌጋል ወይም ህገ ደረጃ ከደረስ ደግሞ የህግ የበላይነቱ ያስታግሳል። አሁን አንድ አሜሪካዊ ዜጋ በተፈጥሮ ከአንድ ኢትዮጵያዊ የበለጠ ጨዋ ስለሆነ አይደለም በጣም ጨዋ የሆነ ስነ ምግባር ሲያራምድ የምታየው። ሲስተሙ ስርዓቱ ቀይዶ ይዞት ነው በስነ ስርዓት ማለት። የእኛ ጋ ግን ሳትሰራ የምትበላበት ሲስተም አለ። የማህበር ኑሮ ስለሆነ ሳትሰራም በተወሰነ ደረጃ ከሌላው ሰው የማግኘት ምጽዋት የማግኘት አጋጣሚ አለ። ከዛ አልፎም ደግሞ መንግስት ይመጣልኛል የምትለው አለ። መንግስትም ሰጥሃለሁ ይላል፣ ምግብ ዋስትና አረጋግጣለሁ ይላል፣ እንዲያደርግልሃለሁ ይላል፣ ትምህርት ሰጥሃለሁ ይላል፣ ምን ሰጥሃለሁ ይላል። ስለዚህ የቅይጥ ኢኮኖሚ የፖለቲካል ኢኮኖሚ ከእነዚህ ነገሮች ጋር አንድ ላይ ሲመጣ የዜጎችን ሞራል በጣም ነው የሚያወርደው።
አሁን ላይ ተጽዕኖአቸው እየተጠናከረና እየሰፋ የመጣው የማህበራዊ መገናኛ ዘዴዎችም ለማህበረሰባዊ የግብረ ገብነት እሴት መሸርሸር የጎላ ሚና እየተጫወቱ እንደሆነ የሚናገሩት ደግሞ አቶ ብርሃኑ ራቦ ናቸው።
ሰዎች ከፍተኛ የሆነ የስራ ጫና እያለባቸው፣ ከፍተኛ የሆነ የቤተሰብ ኃላፊነት እያለባቸው ረጅም ጊዜ ማህበራዊ ሚዲያ ላይ በማያገባቸው ነገር ላይ ገብተው ጊዜያቸውን ያጠፋሉ። ሀይ የሚለው ደግሞ የለም። ስርዓት ያስፈልጋል፣ ፖሊቲ ያስፈልጋል፣ ህግ ያስፈልጋል። እነዚህ ነገሮች በብዛት አታይም። ኢትዮጵያዊነትን በማይገልጽ መልኩ እውነት ይህ ከኢትዮጵያ አንደበት ነው ወይ የወጣው እስከምትል ድረስ ጸያፍ ስድቦች፣ ይሄ በጭራጭ ሀይ የሚላቸው ዘመድ ወገን የላቸውም ወይ እስከምትል ድረስ ታያለ። በጣም በሚያሳዝን ሁኔታ እነዚህ ሰዎች ደግሞ ብዙ ተመልካች አላቸው። እዚሁ አገር ውስጥ ማለት ነው ብዙ ኮመንት የሚያደርግ ብዙ ላይክ እና ሼር የሚያደርግ ሰው አላቸው። ይሄን ስታይ ትደነግጣለህ። የወደፊት ነገር ያስፈራል።
ዶክተር ኤርሴዶ ለንደቦ ማህበራዊ ብዙሃን መገናኛዎች በማህበረሰባዊ ግብረገብነት ላይ ያሳደሩት ያሉትን አስኪና ላስፈላጊ ተጽኖ ማድረግና ማስተካከል የሚቻለው ድርጊቱን ሊያርሙ የሚችሉ መልካም ነገሮች በትይዩ እንዲበዙ በማድረግ ነው ይላሉ። በነባራዊ ሁኔታዎች ተጽኖ እየሳሳና እየተደፈቀ የቆየውን ኢትዮጵያዊ ማህበረሰባዊ እሴት ወደነበረበት ለመመለስ ግን የማህበረሰብ ማዕፀን በሆነው ቤተሰብ ላይ ከመሰረቱ ትኩረት ሰጥቶ መስራት እንደሚገባ ይመክራሉ።
በመጀመሪያ በግለሰብ ደረጃ ራሱ ሁሉ ሰው መጀመሪያ ጨዋ ይሁን፣ ልክ የሆነውን ያደርግ እያንዳንዱ ግለሰብ ማለት ነው። ከዛ ልጆቹ ላይ ቤተሰቡ ላይ ያደርግ፣ ከዛ የተጨማሪ ሀብትና ጊዜ ካለው ደግሞ በሰፈሩ ያደርግ፣ በትምህርት ቤት ያደርግ፣ በእድር ያደርግ፣ በቤተ ክርስቲያኑ ያደርግ፣ በመስጊዱ ያደርግ፣ በመስሪያ ቤቱ ያደርግ። እንደዚህ እያለ ነው አገር የሚገነባውና አየር ላይ እኔ ስነ ምግባርን በመገንባት የመንግስት ሚና ብዙ አይታይም። መንግስት ህግ ያስከብር፣ ሞራል ሳይሆን የመንግስት ራይት ሌጋል። ስለዚህ ስነ ምግባር ድንበር ታልፎ ወደ ወንጀል የሚሄዱ አክቲቪቲዎችን ከስር ከስር ሳያድር በስነ ስርዓት ፍትህ ይስጥ፣ ሴኪሪቲ ያስከብር፣ የህግ የበላይነት ያስከብር፣ ፍርድ ቤቶችን ያጠንክር፣ የፖሊስ ስራም ጥሩ ያድርግ፣ የዜጎችን በህይወት የመኖር መብት ይጠብቅ። ያን ጊዜ ዜጎች ወደ ስነ ምግባራቸውን ተገደው ይጠብቃሉ። የመንግስት ስራ ያ
መንግስት ከአራት ዓመት በፊት ባዘጋጀው የትምህርትና ስልጠና ፍኖተ ካርታ ማህበረሰባዊ ግብረ ገብነት ወደ ነበረበት የማህበራዊ አስተሳሰብ ማዕቀፍ ደረጃ ለመመለስ በትምህርት ስርዓት ውስጥ እንዲካተት እየሰራ እንደሚገኝ ማስታወቁ የሚታወስ ነው። በአሁኑ ወቅትም የትምህርትና ስልጠና ፍኖተ ካርታው ተግባራዊ እየተደረገ እንደሚገኝ ከትምህርት ሚኒስቴር ያገኘነው መረጃ ያሳያል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በተከታይ ደግሞ ለአርባ ዓመታት በኒውዮርክ ያሉ ፍርድ ቤት ውሎችን በስዕል የከተበች አንዲት አሜሪካዊት ነው የምናስተዋውቃችሁ። ጄን ሮዘንበርግ በ1980ዎቹ የሰዓሊነት ስራዋን በኒውዮርክ ከተማ ስትጀምር ሴተኛ አዳሪዎችን ነበር የምትስለው። ከአራት አስርት ዓመታት በኋላ አሁንም ድረስ በሰዓሊነት የዘለቀችው አርቲስት አሁን ላይ አብዛኞቹ ስራዎቿ የታዋቂ ሰዎችን የፍርድ ቤት ውሎች ላይ ያተኩራሉ። ኒና ቪቭኔቫ ከአርቲስቷ ጋር በኒውዮርክ ቆይታ ያደረገችውን ኤደን ገረመው እንደሚከተለው ታቀርበዋለች። እነዚህ ማጉያዎች ፍርድ ቤት የማመጣቸው ናቸው። ጭንቅላቴ ላይ አስራቸዋለሁ።
ከአራት አስርት ዓመታት በላይ የፍርድ ቤት የንድፍ ሰዓሊ ሆና የሰራችው አርቲስት ጄን ሮዘንበርግ በአሁኑ ሰዓት በዩናይትድ ስቴትስ ጉዳያቸው በትኩረት በሚታዩ ችሎቶች ላይ ከፊት የምትቀመጥ ሰዓሊ ሆናለች። በ1980ዎቹ ሙዚቀኛውን ጆን ሌነንን፣ በኒውዮርክ ከተማ የገደለውን ማርክ ቻፕማንን፣ ዳይሬክተር ውዲ አለን፣ በቴሌቪዥን መሰናዶች የምትታወቀውን ማርታ ስቱዋርትን፣ እጅግ በጥባጭ የሆነውን የሐሽሽ ንግድ መስመር ተቆጣጣሪና መሪ ጆክዊን ኤልቻፖ ጉዝማንን፣ እንዲሁም ደግሞ የቀድሞውን የዋይት ሀውስ የትራምፕ አስተዳደር የነበሩትን ስቲቭ ባነንን እያለ የስዕሎቿ ዝርዝር ይቀጥላል። ሮዘንበርግ እንዲህ ትላለች።
ሃርቪ ዋይንስቲን፣ ቢል ኮዝቢ፣
ጄፍሪ አፕስቲን፣ ጂስላን ማክስዌል፣ በቃ 43 ዓመታት በሙሉ ማለት ነው።
የሮዘንበርግ ስዕሎች ፎቶግራፍና ቪዲዮ የማይፈቀድባቸውን ችሎቶች የሚያሳዩ ብቸኛዎቹ ምስሎች ሆኑ። ከዩኒቨርሲቲ በስነ ጥበብ ከተመረቀች በኋላ አንድ ወቅት ላይ በቴሌቪዥን የችሎት ሰዓሊ ያየች ሲሆን ከዚያን ጊዜ አንስቶ ምን መሆን እንደምትሻ ማወቅ ችላለች። ዛሬም ቀኗን የጀመረችው በፍርድ ቤት የስልክ ጥሪ ነው። አንዳንዴ ታዲያ ስራዋ ከኒውዮርክ ከተማ ውጪ እንድትጓዝም ያደርጋታል። ለአብነት የቦስተን ማራተን ጥቃት ፍጻሜውን ችሎት ማንሳት ይቻላል።
እዚህ ከጀርባ ነበር የተቀመጥኩት። እናም በሱ ትክክል ከኋላው ስለነበርኩ በፍጹም ላይ አልችልም ነበር። ነገር ግን ከፊቴ የነበረው የሚቀርጸው ካሜራ ስክሪን ፊቴ ነበር። ለጥቂት ደቂቃዎች እሱን ነበር ማየት የቻልኩት።
ስዕሎቿ ታዲያ በኒውዮርክ በሚገኘው አፓርትመንቷ ብቻ ሳይሆን በኮንግረስ ቤተ መጻሕፍት ውስጥም ይሰነዳሉ። ከዚህ በተጨማሪም የቀድሞ የቴሌቪዥንና ሬዲዮ ሙዚየም፣ የአሁኑ ፔሌ የመገናኛ ብዙሃን ማዕከልና የብሔራዊ ህገ መንግስት ማዕከል እንዲሁም ደግሞ በግል ስብስቦች የሚቀመጡ ናቸው።
ኢጂን ካሮል እና ትራምፕ እዚህ አሉ። ዩ ዋንት ቱ ሲ ዘ ትራምፕ?
ኦ ኢጂን ካሮል እና ትራምፕ ደግሞ እዚህ አሉ። ትራምፕን ማየት ትሻለሽ?
የሮዘንበርግ የፍርድ ቤት ስራ የቀድሞውን ፕሬዝዳንት ትራምፕ ከተከሰሱ በኋላ ዘኒዮርከር ሽፋን ላይ የወጣ ሲሆን ዘኒዮርከር የፍርድ ቤት ችሎት ንድፍ ስዕልን በሽፋኑ ላይ ማውጣቱ የረዥም ጊዜ ታሪክ ሆኗል።
ሁልጊዜም
ገለልተኛ ነኝ። ሰዎች የሚያደርጉትን ነገር አያለሁ። የሳቁ ከሆነ የሚያለቅሱ ከሆነ ከተናደዱ አሊያም ደስተኛ ከሆኑ የማይሆን መስራት አለብኝ።
ሮዝንበርግ ንድፎቿን ለመውሰድ የተወሰኑ ደቂቃዎች ብቻ ነው ያላት። አብዛኛውን ጊዜ የማስታወስ ክህሎቷን ነው የምትጠቀመው። ምንም እንኳን ስዕሎቿ እንደ ፎቶግራፍ ዝርዝር ጉዳዮችን ባያካትቱም የተደራሲያኑን ባህሪ ግን በወረቀት ላይ ፍንትው አድርገው እንዲታዩ ማድረግ መቻሏን ትናገራለች።
የተከበራችሁ አድማጮች ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና እደሩ።